እንደ አውሮፓውያኑ አቆጣጠር 2024 የጀመረው ባልተለመዱና ባልተጠበቁ ፖለቲካዊ ክስተቶች ነው። ከጅምሩ አዲሱን አመት ለመቀበል ዓለም ትኩረቱን በበዓሉ ዝግጅት ላይ ባደረገበት ለት ኢትዮጵያ የባህር በር የምታገኝበት የመግባቢያ ሰነድ ከሶማሊላንድ መሪዎች ጋር መፈራረሟን አስታወቀች። በወቅቱ ለ50 አመት የሚዘልቅ ሊዝና እየታደሰ እንደሚቀጥል የተገለጸው ስምምነት ከባህር በር በተጨማሪ ኢትዮጵያ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑ ተገልጾ ነበር። ሶማሊላንድ በበኩሏ በመትኩ ኢትዮጵያ ዓለም አቀፍ ዕውቅና ለተሰጣት መስማማቷን አስታውቃ ነበር። ወዲያውኑ ግን የሶማሊላንድ ግዛት ያስተዳደሩ አካል መሆኑን የምትገልጸው ሶማሊያ ስምምነቱ ህጋዊ መሰረት የሌለውና ሉዓላዊነቷን እንደሚዳፈር በመግለጽ ተቃውሞዋን አሰማች። በሶማሊያ የሚንቀሳቀሰውን አልሻባብ ለመዋጋት በሀገሯ የሚገኙ ወታደሮችም ለቀው እንዲወጡ እንደምታደርግም ዛተች። በዚህ ምክንያት በ2024 በአፍሪካ ቀንድ የቀውስ ስጋት የፈጠረውን ይህን ውጥረት ለማርገብ ቀጠናዊና ዓለም አቀፋዊ ጥረቶች የተካሄዱበት አመት ሆኖ አልፏል። በአመቱ መገባደጃ ላይም በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን አደራዳሪነት ኢትዮጵያና ሶማሊያ ከሶማሊላንድ ጋር በተፈረመው የመግባቢያ ስምምነት ምክንያት ለአንድ አመት ገብተውበት የነበረውን ዲፕሎማሲያዊ ውዝግብ ለማቆም ስምምነት ማድረግ ችለዋል። ውጥረቱ ግን ሙሉ ለሙሉ አልበረደም። ይህን ውጥረት አስመልክቶ በወቅቱ ያነጋገርናቸው ባለም አቀፉ ግጭት ተንታኝ ቡድን የምስራቅና ደቡብ አፍሪካ ዳይሬክተር ኒኮላስ ዴሎይን ዓለም አቀፍ ተቋማት በሁለቱ ጎረቤት ሀገራት መካከል የተፈጠረውን ችግር ለማርገብ የሚኖራቸው ሚና ወሳኝ መሆኑን አብራርተው ነበር።
I think that the best thing that multilateral institutions
እንደማስበው በእነዚህ አይነት ሁኔታዎች እነዚህ ቀጠናዊና ዓለም አቀፋዊ ተቋማት በዋናነት ሊያደርጉት የሚገባው በኢትዮጵያና በሶማሊያ መካከል ያለው ሁኔታ ከዚህ በላይ እንዳይባባስና እንዳይዛመት ማድረግ ነው። ወታደሮችን ማንቀሳቀስ ወይም ወታደሮችን ከሶማሊያ ማስወጣት የመሳሰሉ ስሜታዊ እርምጃዎች እንዳይወስዱና ኢትዮጵያና ሶማሊያ ልዩነታቸውን ኃይል በመጠቀም ለመፍታት ከመሞከር ይልቅ ቁጭ ብለው እንዲነጋገሩ ማድረግ አለባቸው።
በ2024 መግቢያ የዓለም ትኩረት የሳበው ሌላው ጉዳይ ኢትዮጵያ፣ ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በመልማት ላይ ያሉ ሀገሮች የመሰረቱትን ብሪክስ የተሰኘ ቡድን መቀላቀላቸው ነው። የምዕራባውያን ሀገሮች እንደ ዓለም አቀፉ የገንዘብ ተቋምና የዓለም ባንክ የመሳሰሉ ለመንግስታት ብድር የሚሰጡ ጠቃሚ ዓለም አቀፍ ተቋማት ላይ ያላቸው ጫና የወለደውን ይህን ቡድን ኢትዮጵያ የተቀላቀለችውም በፖለቲካዊና ኢኮኖሚያዊ ጫናዎች ምክንያት መሆኑን በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ ዶክተር ደግዬ ጎሹ አመልክተው ነበር።
ኢትዮጵያ ብሪክስ እንጆይን ያደረገችው ለምንድን ነው? የኢኮኖሚ እና የፖለቲካ ማዕቀብ ስለበዛባት ነው የሚሉት አብዛኞቹ ናቸው። ወደ 49 በመቶ የሚሆኑት በዚህ ነው የሚያምኑት። አሁን በገጠማት ወቅታዊ ፖለቲካዊና ኢኮኖሚያዊ ችግር ነው ብለው ነው ኤክስፐርቶች የሚያምኑት ባለሙያዎች። እመርጂንግ ኢኮኖሚ አዲስ ኢኮኖሚ ስለሆነ ነው የተቀበሏት የሚሉ 48 በመቶ አሉ። ጂኦፖለቲክስ ነው ያለችበት ጂኦግራፊያዊ ሁኔታ ነው የሚሉት 45-46 በመቶ አካባቢ። የውጭ ግንኙነቷ በጣም እየወረደ እየወደቀ ስለመጣ ነው የሚሉት 41 በመቶ። ወደ 11 ምክንያቶችን ራንክ አድርገዋቸዋል። መንግስት የሚለው በራሳችን ሜሪት ነው በበጎ ስራችን ነው ይላል።
የአባላት ቁጥሩ 9 የደረሱት ብሪክስ በዚህ አመት የተለያዩ ጉባኤዎችን ያካሄደ ሲሆን በሀገራቱ መካከል በሚደረጉ የንግድ ልውውጦች ብሔራዊ ገንዘባቸውን እንዲጠቀሙ የሚያስችል አሰራር ለመፍጠር በመስራት ላይ መሆናቸውንም በዚህ እየተገባደደ ባለው አመት አስታውቀዋል። የአውሮፓውያኑ 2024 ኢትዮጵያን ጨምሮ ሶማሊያና ኤርትራ በሚገኙበት የአፍሪካ ቀንድ እየተባባሰ ከሄደው ዲፕሎማሲያዊ ውጥረት በተጨማሪ በሀገር ውስጥና የፖለቲካ ለመረጋጋቶች የቀጠሉበት እንዲሁም አዳዲስ የእርስ በርስ ግጭቶችም የተፈጠሩበት አመት ነበር። ከቀጠናው ወጣ ሲል ደግሞ በሰሜን ምስራቅ በሚገኘው ሱዳንም በሀገሪቱ ጦር ሰራዊትና በፈጥኖ ደራሹ ኃይል መካከል የሚካሄደው ጦርነት በዚህ አመት አንደኛ አመቱን አስቆጥሮ ቀጥሏል። በዋና ከተማዋ ካርቱም ጨምሮ በዳርፉር፣ ኮርዶፋንና ሌሎች ክልሎች ከባድ ውጊያዎች ተካሂደዋል። ለ20 ወራት በሱዳን የዘለቀው ይህ አስከፊ ጦርነት እስከዛሬ ከተመዘገቡት ሁሉ ትልቁ ሰብአዊ ቀውስ ሆኖ መመዝገቡን የዓለም ነፍስ አድን ኮሚቴ ያስታወቀ ሲሆን ከ11 ሚሊዮን በላይ ዜጎች በሀገር ውስጥና በውጭ ሀገራት መፈናቀላቸውን የመንግስታቱ ድርጅት ገልጿል። የረሃብ ክትትል ኮሚቴ በሚል የሚታወቀው ተቋም ከሳምንታት በፊት ይፋ ባደረገው ሪፖርትም ከበባ ውስጥ ባለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች ረሃብ መስፋፋቱንም አስታውቋል። ወደ 26 ሚሊዮን የሚጠጋ የሱዳንን ህዝብ ለከባድ ረሃብ ያጋለጠውን አስከፊ ቀውስ ለማርገብ የሶማሊያ፣ ኢትዮጵያ፣ ኬንያና ዩጋንዳ መሪዎች የሚገኙበት ስብሰባ ካሄዶ ነበር። በመስከረም ወር በኒውዮርክ የተካሄደው 79ኛው የዓለም መሪዎች ጉባኤ አጀንዳ ከነበሩ ርዕሶች አንዱም ይኸው የሱዳን ቀውስ ነው። ሆኖም የሱዳን እርስ በርስ ጦርነት መቋጫ ሳያገኝ አመቱ ተገባዷል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር ዶክተር ሳሙኤል ተፈራ በአፍሪካም ሆነ በዓለም አቀፍ ደረጃ የተካሄዱ ጥረቶች ለምን እንዳልተሳኩ ለአሜሪካ ድምጽ ይህን ብለው ነበር።
በሱዳን የውስጥ የፖለቲካዊ ቀውስ ውስጥ በቃጣና ውስጥ በአፍሪካ ቀንድ ቃጣና ውስጥ ትልቅ ፍላጎት ብሔራዊ ፍላጎትና ጥቅማቸውን ለማስጠበር የሚንቀሳቀሱ ከአካባቢው ወጣ ያሉ በአካባቢም ያሉ ሀገራት ፍላጎት መኖር ይመስለኛል የሰላም ማምጣት የማውረድ ሂደቱን በተሳካ ሁኔታ ለማድረግ እንደ እንቅፋት ሆኖ የሚታዩ ብዙ ማስተካከያዎችን ማንሳትም ይችላል። እንደምታውቀው አደራዳሪዎች ወይም አሸማጋዮች ላይ የሚቀርቡ ክሶች አሉ። ለምሳሌ በቡርሃን በኩል የተባበሩት አረብ ኤምሬቶች አፓርትሊ ኢትዮጵያንም ጨምሮ እጅ አለበት። ሱዳን ፎርሶችን ድጋፍ ትሰጣላችሁ ወይም ከዛ ጋር አብራችሁ ትሰራላችሁ የሚሉ ክሶችን ያቀርባሉ ማንሳት ይችላል። ስለዚህ በሽምግልና የሚመጡት ኃይሎች ራሳቸው ክሬደብል ወይም ታማኝ ያለመሆን ጉዳይ ይታይባቸዋል። ከዛ ባሻገር ያሉ እንደ ኢጋድ መር የነበሩትን ደግሞ ቀጠናዊ ሰላም የማስፈን ኤፈርቶች ወይም እንቅስቃሴዎች ስናይ ደግሞ እነዚህ መሰል ድርጅቶች ሀገራቱ በውስጥ ፖለቲካ በታመሱ ቁጥር፣ የኢኮኖሚክ መሰረቶች በተናጉ ቁጥር እነዚህን የመሰረቱ የእነዚህ አባል የሆኑ ተቋማት ጠንካራ ሆነው እምነት ኖሮባቸው ፈጣንና አጣዳፊ የሆኑ ውሳኔዎችን በማሳለፍ በአካባቢው ሊፈጠሩ የሚችሉ ቀጣይ ስጋቶችን ለማቆም አለመቻላቸው አንዱ ትልቅ ነው ብዬ አስባለሁ።
2024 ከሱዳን በተጨማሪ በሌሎች የአፍሪካ ሀገራትም ቀውሶች፣ ጥቃቶችና ፖለቲካዊ አለመረጋጋቶች ተስተናግደውበታል። ለምሳሌ በየካቲት ወር በሰሜናዊ ቡርኪና ፋሶ በሚገኙ 3 መንደሮች ላይ የእስላማዊ ጽንፈኛ ኃይሎች ባደረሱት ጥቃት ከ170 በላይ ሰዎች ተገድለዋል። መጋቢት ወር ላይም በሰሜን ምዕራብ ናይጄሪያ ታጣቂዎች በአንድ ትምህርት ቤት ላይ ወረራ አካሂደው 280 ተማሪዎችን አግተው መውሰድ ችለዋል። ይህም እንደ አውሮፓውያን አቆጣጠር በ2014 የቦኮ ሐራም ታጣቂዎች ከቺቦክ መንደር በመቶዎች የሚቆጠሩ ልጃገረዶችን ካገቱበት ጊዜ አንስቶ ከናይጄሪያ ትምህርት ቤቶች የታገቱ ተማሪዎች ብዛት ከ1400 እንዲበልጥ አድርጎታል። የኔዘርላንድ የጥናት ተቋም የሆነው ክሊንዳል ኢንስቲትዩት አደገኛ የሆኑ ግንኙነቶችን አስመልክቶ ግንቦት ወር ላይ ይፋ ባደረገው የጸጥታ ሪፖርት ታጣቂዎች ከሳል ቀጠና በባህር ዳርቻው ለሚገኙ የበለጸጉ ሀገራት እየፈለሱ መሆኑንም አመልክቷል። የኢኮኖሚ ድሎችና ከፍተኛ የድህነት ደረጃ ታጣቂዎች በቀጠናው በቀላሉ ሰዎችን እንዲመለምሉና ራሳቸውን እንዲያሳድጉ አስተዋጽኦ እያደረገ መሆኑንም ሪፖርቱ ጨምሮ ገልጿል። የጸጥታ ተንታኝ የሆኑት ቺዲ ኦሜጄ ይህ ሁኔታ ሳይታወቅ የተከሰተ ጉዳይ አይደለም ይላሉ።
ይህ ሁኔታ መፈጠሩ የሚያስደንቅ ጉዳይ አይደለም፣ ምክንያቱም ድንበሮቻችን በቀላሉ ዘልቀው ሊገቡባቸው የሚችሉ መሆናቸው ይታወቃል። እኔ እንደሚመስለኝ በሳህል በኩል እየገቡ የሚገኙት በዋናነት ለኢኮኖሚ ፍላጎት ነው። በርዕዮተ ዓለም ዓላማ ላይ የተመሰረቱ ናቸው ብዬ አላስብም። ነገር ግን ሁኔታው እጅግ አስጨናቂ፣ አሳሳቢና አስፈሪ ነው።
የሰሃራ በረሃን አብዛኛውን ክፍል የሚሸፍነው የአፍሪካ ሳህል ቀጠና የዓለም አቀፍ አሸባሪዎች ማዕከል መሆኑን የዓለም ሽብርተኝነት መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2023 ያወጣው መረጃ ያሳያል። ከቅርብ ዓመታት ወዲህ በቀጠናው የተካሄዱት መፈንቅለ መንግስቶችም የአካባቢውን የጸጥታ ሁኔታና ለታጣቂዎቹ ይሰጡ የነበሩ ምላሾችን ክፉኛ እንደጎዱት ባለሙያዎች ይናገራሉ። ይህም በ2024 ተባብሶ ቀጥሏል። ከፖለቲካ አለመረጋጋቱ ጎን ለጎን በ2024 ፈታኝ ሆኖ የቀጠለው ባየር ንብረት ለውጥ ምክንያት የሚከሰቱ የተፈጥሮ አደጋዎች ናቸው። ለምሳሌ በአመቱ መጀመሪያ በዘነበው ከፍተኛ ዝናብ የኮንጎ ወንዝ ባለፉት 6 አስርተ ዓመታት ውስጥ ባልታየ ሁኔታ በመሙላቱ በዲሞክራቲክ ሪፐብሊክ ኮንጎና በኮንጎ ሪፐብሊክ ያስከተለው ጎርፍ ከ300 በላይ ሰዎች ህይወት ሲያጠፋ ከ350 ሺህ በላይ ሰዎች ደግሞ የሰብአዊ እርዳታ ጠባቂ ሆነዋል። በሚያዝያ ወር በመስራቅ አፍሪካ የጣለው ከፍተኛ ዝናብ ያስከተለው ጎርፍም በታንዛኒያ ከ155 በላይ ሰዎችን ሲገድል ከ200 ሺህ በላይ የሚሆኑ ሰዎች ደግሞ ጉዳት ደርሶባቸዋል። በደቡብ አፍሪካም ባለፉት 40 ዓመታት ውስጥ አለመታየቱ የተገለጸ ድርቅ ባንጎላ፣ ቦትስዋና፣ ማላዊ፣ ሞዛምቢክ፣ ናሚቢያ፣ ዛምቢያ እና ማዳጋስካር ከፍተኛ ጉዳት አስከትሏል። እነዚህ ክስተቶች ታዲያ በህዳር ወር አዘርባጃን ዋና ከተማ ባኩ ውስጥ በተካሄደው 29ኛው ዓለም አቀፍ የአየር ንብረት ጉባኤ መፍትሄ ይገኝላቸዋል ተብሎ ተጠብቆ ነበር። ለምሳሌ በአየር ንብረት ምክንያት ጉዳት እየደረሰባቸው ላሉ ታዳጊ ሀገራት ለመስጠት ቃል የተገባው የገንዘብ ድጋፍ ወደ 1.3 ትሪሊዮን ዶላር ያድጋል የሚል ተስፋ ተጥሎ ነበር። ሆኖም ከበለጸጉት ሀገራት የሚጠበቀው የገንዘብ ድጋፍም ሆነ በከፍተኛ ሁኔታ እንዲቀንሱ የሚጠበቀው የአየር በካይ ጋዞች ልቀት አለመሳካት ብዙዎችን አስቆጥቷል። አቶ ቢንያም ያቆብ በጉባኤው ላይ ታዳጊ ሀገራትን ወክለው ተደራዳሪ ነበሩ።
በዚህ መሰረት በጣም ብዙ ቅሬታዎች አሉ። በጣም ታዳጊ ሀገራቶች ብዙም እዚህ ግባ የሚባል ቦታ ሳይሰጣቸው ለረጅም ዓመታት የተለፋበትን በሁለት ሳምንት መቶ ቁጥር የመወሰን ነገር ነበር ከበለጸጉት ሀገራቶች። ይሄ ደግሞ ትልቅ የኃይል ልዩነት የሚያመላክት ነው እና ትንሽ በሱ ደረጃ ቅሬታ ተሰምቶ ነው።
ከአፍሪካ አህጉር ወጣ ስንል ደግሞ 2024 በዋናነት በዩክሬን፣ በጋዛ፣ በሊባኖስ እና በቅርቡ ደግሞ በሶሪያ የተደረጉ ጦርነቶች የተሞላ ነበር። በተለይ በአመቱ መገባደጃ በሶሪያ የተደረገው ውጊያ ሀገሪቱን ከግማሽ ምዕት ዓመት በላይ ላስተዳደረው የአሳድ ቤተሰብ አገዛዝ ውድቀት ሆኗል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የሐማስ ታጣቂ ቡድን በእስራኤል ላይ የደረሰውን ጥቃት ተከትሎ ከአንድ ዓመት በላይ በጋዛ ባደረገችው ዘመቻ ከ45,000 በላይ ፍልስጤማውያን መገደላቸውን የተባበሩት መንግስታት ድርጅት የጋዛ ጤና ሚኒስትርን ጠቅሶ ዘግቧል። እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ያሉ ዓለም አቀፍ የሰብአዊ ተቋማትም እስራኤል ጋዛ ውስጥ በፍልስጤም ሕዝብ ላይ የዘር ማጥፋት አድራጎት ፈጽማለች ሲሉ በጦር ወንጀልና በሰው ልጆች ላይ በሚፈጸሙ ወንጀሎች ከሰዋታል። በ2024 መጀመሪያ ጥር ወር ላይ ደቡብ አፍሪካ ተመሳሳይ ወንጀሎችን ጠቅሳ እስራኤልን ዓለም አቀፉ የወንጀል ፍርድ ቤት ከሳ ነበር። ክሱን የተቀበለው ፍርድ ቤቱም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ የቀድሞ የመከላከያ ሚኒስትራቸው ዮአቭ ጋላንትና የሐማስ ባለስልጣናትን በጦር ወንጀሎች በመክሰስ የእስር ማዘዣ አውጥቶባቸዋል። ጎን ለጎን እስራኤል በጋዛ የጀመረችውን ጥቃት አጠናክራ በመካከለኛው ምስራቅ ወዳሉ ሌሎች ሀገራት ፊቷን ያዞረችውም በዚሁ ዓመት ነው። ሊባኖስ በሚገኘው የሂዝቦላ ታጣቂዎች ላይ ባደረሰችው ጥቃትም ከ3000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅሏል። ከነዚህ ውስጥ በዋና ከተማዋ ቤሩት ጨምሮ በሊባኖስ የተለያዩ ከተሞች በቤት ሰራተኝነት የሚተዳደሩ በሺዎች የሚቆጠሩ ኢትዮጵያውያን ይገኙበታል። በዚህ ምክንያት በችግር ውስጥ እንደሚገኙ ያመለከቱት በቤሩት የሚኖሩ ኢትዮጵያኖች የኢትዮጵያ መንግስት ወደ ሀገራቸው እንዲመልሳቸው ተደጋጋሚ ጥያቄዎችን እያቀረቡ ይገኛሉ። ባንቺበር በሊባኖስ ውስጥ የሚንቀሳቀስ እኛ ለኛ በስደት የተሰኘ መንግስታዊ ያልሆነ ተቋም መስራች ናቸው።
የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው፣ በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው፣ የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነግጠኝ እኔ ምንድን ነው፣ በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች። ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የእኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል፣ ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ፣ ይሄ በጣም እንደ ሰብአዊነት በተለይ ሰብአዊ እርዳታ ድርጅት ብለው ተቋቁሞ የሚያደርጉት ነገር አስደንግጦኛል።
በሩሲያና በዩክሬን መካከል የሚካሄደው ጦርነትም ያላሸናፊና ያለተሸናፊ በ2024ም ቀጥሏል። በላቁ ወታደራዊ ቴክኖሎጂዎች በመታገዝ ሩሲያ ወደፊት ለመግፋት የምታደርጋቸው ሙከራዎችና የዩክሬን መልሶ የማጥቃት ዘመቻዎች በንጹሃን ዜጎችና በሲቪል ተቋማት ላይም ከፍተኛ ጉዳት ማድረሳቸውን ቀጥለዋል። አንዳቸውም ግን የማሸነፍም ሆነ ወደ ሰላም ድርድር የመምጣት ምልክት አላሳዩም። ይልቁንም ሁለቱም ሀገራት በ2024 በነበራቸው የውጊያ ሂደት የሰው አልባ አውሮፕላን አጠቃቀማቸው በከፍተኛ ሁኔታ ጨምሮ እስካሁን 1.5 ሚሊዮን ድሮኖችን መግዛታቸው ተመልክቷል። 2024 በአብዛኛው በጦርነቶች፣ መፈናቀሎች፣ ረሃብና የአየር ንብረት ቀውስ በደቀናቸው ፈተናዎች ይሞላ እንጂ ሙሉ ለሙሉ ግን የጨለማ አልነበረም። በየካቲት ወር አንድ ወር ለተጠጋ ጊዜ የተካሄደው የአፍሪካ ሀገራት የእግር ኳስ ዋንጫ ፍልሚያ የብዙ ኳስ አፍቃሪያንን ቀልብ የሳበ ሆኖ አልፏል። ውድድሩንም አዘጋጇ ሀገር ኳት ዲቫር ተፎካካሪዋን ናይጄሪያን 2-1 በሆነ ውጤት በመርታት በአሸናፊነት አጠናቃለች። ከ60,000 በላይ ህዝብ በሚያስተናግደው አላሳን ዋተራ ስታዲየም የተከናወነውን የፍጻሜ ጨዋታ በሚሊዮኖች የሚቆጠሩ አፍሪካውያን በቀጥታ ስርጭት የተከታተሉት ሲሆን የዘንድሮን የአፍሪካ ሀገራት ዋንጫ ለማዘጋጀት ኳት ዲቫር 1 ቢሊዮን ዶላር ገደማ እንዳወጣችም ተመልክቷል። በሐምሌ ወር በፓሪስ የተካሄደው የበጋ ኦሎምፒክስ ፉክክርም ዓለምን ያስደመሙ አስደናቂ የአትሌቲክስ ትዕይንቶች የታዩበት ሆኖ የተጠናቀቀውም በተሰናባቹ 2024 ነበር። በመክፈቻው ስነ ስርዓት ፓሪስ የሴንን ወንዝ ተከትሎ ባለው ስፍራ እጅግ ያማረ በከዋክብት የደመቀና ታሪካዊ የውበትና የለውጥ መፍለቂያ ስሟን ያንጸባረቀ ልዩ የመክፈቻ ዝግጅት ያሳየች ሲሆን በዓለም ዙሪያ በፈረንሳይኛ ቋንቋ ከሚጫወቱ ድምጻውያን ከፍተኛ ተደማጭነት ያላት ማሊያዊ ፈረንሳዊቷ የፖፕ ሙዚቃ ኮከብ አቀንቃኝ አያና ካሙራ በወርቃማ ቀለም የተንቆጠቆጠ ልብስ ለብሳ በዳንሰኞቿና በፈረንሳይ ብሔራዊ የክብር ዘብ ባንድ ታጅባ ተወዳጁን ጃጃ የተሰኘ ሙዚቃዋን ተጫውታለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።